በአብ በወልድና በመንፈስ ቅዱስ አንዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ እግዚአብሔር አባታችን በልጁ በጌታችን በኢየሱስ ክርስቶስ እንዲሁም አጽናኝና ጠባቂያችን በሆነው በመንፈስ ቅዱስ አማካይነት ከክፉ ነገሮች ሁሉ ሰውሮን እንደ መልካምነታችን ሳይሆን በምሕረቱ ጎብኝቶን ለዛሬው ቀን እንድንደርስ ስለረዳን ለእርሱ ለዘላለም ክብርና ምስጋና ይሁን። በዛሬው ዕለት ሰንበት ስድስተኛው የአብይ ጾም ሳምንት ውስጥ እንገኛለን። በዚህ ሰንበት አስተንትኖ እንድናደርግባቸው ቤተ ክርስቲያናችን የሰጠችን የእግዚአብሔር ቃል በቅድሚያ የተወሰደው ሐዋርያው ጳውሎስ ወደ ጢሞቴዎስ በጻፈው ሁለተኛ መልእክቱ ከምዕራፍ 2 ከቁጥር 1 እስከ 15 ላይ የሚገኘው የክርስቶስ መልካም ወታደር በመሆን መከራን መቀበል የሚለው ሲሆን፣ በሁለተኛ ደረጃ ደግሞ ከመጀመሪያው የሐዋርያው የጴጥሮስ መልእክት ከምዕራፍ 5 ከቁጥር 1 እስከ 11 የተወሰደው የእግዚአብሔርን ሕዝብ ለማስተዳደር የተሰጠ መመሪያን የሚያመለክት ነው። የዛሬ ሰንበት ቅዱስ ወንጌል ደግሞ ከማቴዎስ ወንጌል ከምዕራፍ 25 ከቁጥር 14 እስከ 30 ላይ የተወሰደ ሲሆን የሦስቱ አገልጋዮችን ምሳሌ ላይ ያተኮረ ነው። በዛሬ ዕለት በስድስተኛው የአብይ ጾም ሳምንት ላይ እንገኛለን። ጾም ወደ እግዚአብሔርና ወደ መንግሥቱ እንድንጓዝ የሚመራን መንገድ ነው እንጂ ጾም በራሱ ግብ አይደለም። የተወደዳችሁ ወንድሞቼና እህቶቼ፣ ጾማችን በዛሬው ዕለት የተነበቡልንን የእግዚአብሔር ቃል በተግባር በመተርጎም የክርስቶስ መልካም ወታደር የእግዚአብሔርን ሕዝብ በትሕትና እንድናገለግል እንዲሁም መልካም የጌታ አገልጋይ በመሆን የተሰጠንን መክሊት በመጠቀም ፍሬ እንድናፈራ ጉልበትና ኃይልን የሚያጎናጽፈን መሣሪያ ነው ጾም። የእግዚአብሔር መንግሥት መቼ እንደሚመጣ ስለማናውቅ ሕይወታችንን ጥበብ በተሞላው መልኩ መኖር ይገባናል። ዛሬ በተነበበልን ቅዱስ ወንጌል እንደሰማነው ጌታችን ኢየሱስ ክርስቶስ የሦስቱን አገልጋዮች ምሳሌ በመጠቀም እነዚህ ሦስት አገልጋዮች ከጌታቸው በአደራ ንብረት እንደ ተሰጣቸው ይተርክልናል። ይህም ንብረት እግዚአብሔር አባታችን ለእኛ ለልጆቹ በአደራነት የሰጠንን መክሊት ያመለክታል። ይህንን መክሊት እግዚአብሔር ለእያንዳንዳችን፣ ለእኔ፣ ላንቺ፣ ለእናንተ እግዚአብሔር ለእያንዳንዳችን የሰጠን ተጠቅመንበት ፍሬያማ እንድናደርገው ነው እንጂ ቀብረን ለራሳችን ብቻ እንድናስቀረው አይደለም። የተወደዳችሁ ወንድሞቼና እህቶቼ፣ እያንዳንዳችን ከእግዚአብሔር የተለያዩ ዐይነት ጸጋዎችን ተቀብለናል። ሕይወታችን፣ እምነታችን፣ መኖራችን፣ ደስታችን ወዘተርፈ በየዕለቱ የምናከናውናቸው ተግባሮች ሳይቀሩ ከእግዚአብሔር የተሰጡን ነፃ የጸጋ ስጦታዎች ናቸው። እኛ ግን እነዚህን ነፃ የጸጋ ስጦታዎችን ብዙውን ጊዜ በማስተዋልና በጥበብ ስንጠቀምባቸውና ፍሬ እንዲያፈሩ ስናደርጋቸው አንታይም። ሕይወት በየደረጃው ብዙ ተጨማሪ የጸጋ ስጦታዎችን የምናገኝበት ሂደት ነው። ስለዚህም በየዕለቱ የሚሰጡን የጸጋ ስጦታዎች የሚሰጡን በነጻ ከሆነ እነዚህን ስጦታዎች ለግላችን ጥቅም ብቻ እንዲውሉ ማድረግ ግን ተገቢ አይደለም። የተወደዳችሁ ወንድሞቼና እህቶቼ፣ ማስታወስ የሚገባን ትልቁ እውነታ ሊሆን የሚገባው እነዚህን አምላካችን የሰጠንን የጸጋ ስጦታዎች ሁሉ ወደ እርሱ ክብር እንድናቀና የሚመሩን ስጦታዎች ሊሆኑ ይገባል። እነዚህ የተሰጡን መክሊቶች ሊባዙና ፍሬ ሊያፈሩ ይገባል። ምክንያቱም በመጨረሻው ቀን እነዚህን ስጦታዎች በነጻ በአደራና በእምነት ከሰጠን አምላካችን ጋር ሂሳብ ማወራረዳችን አይቀሬ ነው። በመጨረሻው ቀን እግዚአብሔር በአደራና በእምነት የሰጠንን መክሊት ፍሬ ማፍራቱን ወይም አለማፍራቱን ይጠይቀናል። እግዚአብሔር ለእያንዳንዳችን የሰጠን ስጦታ እንደየአቅማችን በቁጥርና በዐይነት ይለያያል። ምናልባት ለአንዱ 5 ለሌላው ደግሞ 3 ወይም ደግሞ 1 መክሊት ብቻ ሊሰጥ ይችላል። ዋናው ነገር የመክሊቱ መብዛት ወይም ማነስ ሳይሆን በእግዚአብሔር የሚገመገመው፣ ነገር ግን በአንጻሩ የሚታየው ትርፋማ መሆኑ ወይም አለመሆኑ ነው የሚገመገመው። እነዚህ ከእግዚአብሔር የተሰጡን መክሊቶች በገንዘብ ሊተመኑ የማይችሉ ውድ የጸጋ ነጻ ስጦታዎች ናቸው። እያንዳንዱ ሰው ለተቀበለው መክሊት ከፍተኛ ኃላፊነት ተሰጥቶታል። ስለዚህም እያንዳንዳችን ይህ የተሰጠን መክሊት ከእጃችን ሾልኮ እንዳይወጣ መንከባከብና እንዲበረክት ማድረግ ይገባናል። ይህንን ስናደርግ ብቻ ነው በመጨረሻው ቀን በአምላካችን ፊት ለፍርድ በምንቀርብበት ወቅት አንተ ታማኝና ደግ አገልጋይ፣ በጥቂት ነገር ታማኝ ሆነ ስለተገኘ በብዙ ነገሮች ላይ ሾሜሃለው የሚለውን የአምላካችንን ድምፅ መስማት የምንችለው። ለምናሳየው ታማኝነት የሚከፈለን ካሳ በምንም አይነት ሁኔታ ከሠራነው ሥራ ጋር ሊነጻጸር የማይችል ትልቅ የጸጋ ስጦታ ነው እግዚአብሔር ለሁላችን የሚሰጠን። ይህም ለዘለዓለም ከአምላካችን ጋር እንድንኖር የሚሰጠን የጸጋ ስጦታ ነው። የተወደዳችሁ ወንድሞቼና እህቶቼ፣ ዛሬ ኢየሱስ በወንጌል በምሳሌነት ያቀረበልን የሦስቱን አገልጋዮች ታሪክ በጣም ውብና እያንዳንዳችንን ሕይወት የሚወክል ታሪክ ነው። እያንዳንዳችን ሌላውን ሰው ለመምሰል የምናልመውን ሕልምና የምናደርገውን ሩጫ ቁመን ራሳችንን ለመሆን መሞከር ይገባናል። እያንዳንዳችን ከእግዚአብሔር አባታችን የተፈጥሮን ጸጋና እምነት በነጻ ተቀብለናል። ስለዚህም በአግባቡ ልንጠቀምበት ይገባል፣ ትርፋማም ልናደርገውም ይገባል። የአኗኗር ዘይቤያችንን በመቀየር ለዘላለም ሕይወት ተገቢ የሚያደርገንን ዐይነት ሕይወት በመኖር መክሊታችንን ፍሬያማ ማድረግ ይጠበቅብናል ማለት ነው። የተወደዳችሁ ወንድሞቼና እህቶቼ፣ በቅዱስ ወንጌል ውስጥ እንደ ተጠቀሰው ሕይወት ለአንድ ክርስቲያን የተሰጠ ተልእኮ ነው። ስለዚህም ይህንን ሕይወታችንን በየዕለቱ ለራሳችንና ለባልንጀሮቻችን ፍሬ ያፈራ ዘንድ የተቻለንን ማድረግ ይጠበቅብናል። ይህንንም አቅማችን በፈቀደ መልኩ በተግባር በምንመነዝርበት ወቅት ሁሉ እግዚአብሔር አባታችን በርከት ያሉ ሽልማቶችን ይሰጠናል። በተለይም በዚህ በጾማችን ወቅት የተሰጡንን የእምነት የጸሎትና የፍቅር ስጦታዎችን ተጠቅመን እነዚህ መክሊቶችን ፍሬያማና ትርፋማ እንዲሆኑ የምንተጋበት ወቅት ሊሆን ይገባል የጾም ወቅት። በዚህ የጾማችን ወቅት መክሊታችን ፍሬ እንዲያፈራ የሚያግዱንን የስንፍና ተግባራትን ሁሉ አውልቀን የምንጥልበት ወቅት ሊሆን ይገባል የጾም ወቅት። ምክንያቱም ጌታችን ዳግም በሚመጣበት ወቅት ሂሳባችንን ለማወራረድ የግድ በእርሱ ፊት መቆማችን አይቀሬ ነው። ጌታችን በእያንዳንዳችን መዳፍ ውስጥ በኃላፊነት በአደራነት ያስቀመጠልንን መክሊት የመንከባከቢያ ጊዜ ሊሆን ይገባል የጾም ወቅት። የተሰጡንን መክሊቶች ብቻ ጠብቀን መቆየትም አያዋጣንም። ትርፋማ እንዲሆኑ ማድረግ ነው የሚገባን። ልክ አንድ ነጋዴ የሚነግደው ትርፍ ለማግኘት እንደሆነ ሁሉ እኛም የተሰጠን የክርስትና ሕይወት ለራሳችን ኑረን እንድናልፍ ብቻ ሳይሆን ኑረን ሌሎችን ማኖር እንድንችል የተቀበልነው የጸጋ ስጦታ በመሆኑ የተነሳ ውድ እህቶቻችንንና ወንድሞቻችንን የማገልገል መንፈሳዊ ግብረገባዊና ሰባዊ አላፊነትን እግዚአብሔር ለሁላችን ሰጥቶናል። የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፍቃድ ያላችሁ ሁሉ በዚህ በስድስተኛው የአብይ ጾም ሳምንት ወደ ራሳችን በመመለስ በሕይወታችንና በአኗኗራችን ዘይቤ ላይ ግምገማ በማድረግ ግለ ሂስ የምናደርግበት ወቅት ሊሆን ይገባል። የክርስቶስ መልካም ወታደር በመሆን መከራን በመቀበል የምንዘጋጅበት ወቅት ሊሆን ይገባል። የእግዚአብሔርን ሕዝብ ለማስተዳደር የተሰጠንን ኃላፊነት በጥንቃቄ መወጣት ይጠበቅብናል። እግዚአብሔር አባታችን በመጨረሻው ቀን አንተ ታማኝና ደግ አገልጋይ፣ በጥቂት ነገር ታማኝ ሆነ ስለተገኘ በብዙ ነገር ላይ እሾምሃለሁ የሚለውን ድምፁን መስማት እንድንችል መልካም ተግባራትን በመፈጸም መክሊታችን ፍሬያማ ይሆን ዘንድ አማላጃችን እናታችንና የክርስቲያኖች ረዳት የሆነችው እመቤታችን ቅድስት ማርያም በአማላጅነቷ ትረዳን ዘንድ ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን። አሜን።
በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። የሰላምታ ላድርስ ለፈጠርከኝ አንተ ላኛው ንጉሥ እንዴት አለህ? መጥቼስ ካይህ ድረስ ያስደንቃል እናኗራቸው የጥንቱን ያብ የወልድ የመንፈስ ቅዱስ የሶስቱ ሶስት ናቸው። አካል በገጽ በስም አንድ ናቸው። በትዛዝ በግብር ፍጹም ስላሶችም እምቅድመ ዓለም ሲኖሩን ዓለም መፍጠር እሁድ በሰርክ ጀመሩን ያን ጊዜውን ሰባት ፈጠሩ ቅጽበት አስቀድመው ሰማይና ምድርን በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ነፋስ እሳትን በአርመሞን ይህንን ሁሉ ፈጥረው ተናገሩ። ለይኩን ብርሃን ብለው ሰኞ ጧት ውሃን ከፈሉት ከሶስት አንደኛውን አዘቅት አረጉት ከምድር ሁለቱን ሰማይ አረጉት ጠፈር ማክሰኞን አብቅ ያሏት ምድርን አበቀለች ሳር ቅጠሉን እህሉን ረቡን ረቂቅ ሥራን ሲሰሩን ከዋክብትን ፀሐይ ጨረቃን ፈጠሩ ሐሙስም አልተውምና መፍጠር የሚበሩ ክንፍ ያላቸውን ነገር የማይበሩ የሚሄዱትን በእግር በባህርም አሳ ጉማሬ ሳይቀር አርብጧት አዳምን የኛን አባት ንግበር ብለው በእነሱ አምሳል ሰሩት በሰልስት ሔዋንም ፈጥረው ሰጡት ትርዳህ ብለው ብቻውን ሆኖ ቢያዩት የስላሴዎች የፍጥረታቸው ፍጻሜን በሰባት ቀን ዳርቻ ሆነች ቅዳሜን ስባት ለአብ ወልዶ መንፈስ ቅዱስ ለዓለም እስከ ዘላለም ዓለም